ቅኔና ታሪካዊ አመጣጡ ከመምህር አፈወርቅ ተክሌ። ቅኔ ማለት ቅኑ የመንፈስ ከመንፈስ ቅዱስ የሚገኝ በልዩ ልዩ አይነት ግጥም የሚቀርብ ጽሑፍ ወይም ድርሰት ነው። ቅኔ እንደማንኛውም ግጥም ቤቱን ማስያዝ ብቻ ሳይሆን ምስጢር፣ ሰምና ወርቅ፣ ህብር ያለው ነው። መሳፍንት 5:1 መዝሙር 32:3 ሁለተኛ ሳሙኤል 1:17 ኢሳይያስ 5:1 ኤፌሶን 5:19 ካህናት ምስጢር ባለው ቅኔ በመሰንቆ ያዜሙ ነበር። አንደኛ ዜና 15:20 በሐዋርያት ዘመንም ብዙ ባለቅኔዎች ነበሩ። የሐዋርያት ሥራ 17:18 ቅኔ ራሱ ምስጋና ይሆናል። ራእይ 14:3 ቅኔ በየቀኑ ሊደርስ የሚችል አዲስ እየሆነ የሚቀርብ ነው። መዝሙር 149 ቁጥር 1 አንዳንድ ሊቃውንት ቅኔን የደረሰው ዮሐንስ ገብላዊ እንደሆነ ይናገራሉ። ነገር ግን አደራረሱን ቅዱስ ያሬድ ጀምሮት ቢያይ ጌታ እንደገለጸለት አውቆ በደብረ ታቦር ሱባኤ ገባ። ምስጢሩን ከነ ቤቱ ለመወሰን አስቦ ሱባኤ ቢገባ እንዳሰበው ምስጢሩ ከነ ቤቱ ተገልጾለታል። ከቅዱስ ያሬድ አያይዞ ወስኖ ደርሶታል። ከዚያም በኋላ ለአባ ወልደ ገብርኤል አስተምሯል። አባ ወልደ ገብርኤል ለሰምረ ክርስቶስ ሰምረ አብም ይባላል። ሰምረ አብ ጉባኤ ሰርቶ በሚያስተምርበት ዘመን ንጉሱ በእደ ማርያም ይባል ነበር። ከዚህ የተነሳ ንጉሱ አንስቶ ለሰምረ አብ አንተና አባትህ እንዲያው ትቀባጥራላችሁ እንጂ ከማን አግኝተኸዋል ይህን ቅኔ አለው። በዚህ ጊዜ መምህር ሰምረ አብ አንስቶ ይህን ካልህ አሁን ሱባኤ አንገባምን አለው። ንጉሱም እሺ ብሎ ተያይዘው ሱባኤ ገቡ። ለሁለቱም መንፈስ ቅዱስ ገለጸላቸው። ንጉሱም በመንፈስ ቅዱስ ተቃይቶ ቀኑም ቃና ዘገሊላ ነበርና ሁለት ቤት ወይም ስንኝ ያለው ምስጢረ ቅኔ ተገለጠለት። ይኸውም ድህረ ተሰብረ አጥንኦ ለሰብእናነ ልህኩት ኢየሱስ ክርስቶስ በማየ ሐዲስ ጥምቀት ብሎ ደረሰ። ጉባኤ ቃና ማለት የፈጣሪ ጉባኤ ምንኛ ተቃና ማለት ነው። ይህስ አልታወቀም ብሎ በቃና ለተደረገ ጉባኤ የሚገባ ነው ማለት ነው። የቅኔው ትርጉም ኢየሱስ ክርስቶስ እንስራ ሰውነታችንን ከተሰበረ በኋላ በአዲስ ጥምቀት ውሃ አጸናው ማለት ነው። ዛምላኬ ለመምህሩ ደረሰው። ዛምላኬ ማለት የአምላኬ ነገር ምን ይደንቅ ማለት ነው። በዘጠኙ በዓላት በአደራረስ ጊዜ የሚደርሱ እኒህ ናቸው። ከዚህ በኋላ ንጉሱ ከቅዱስ ያሬድ ገብቶ እግዚኦ ሚበዙ ብሎ ተናግሯል። ሚበዙ ሶስት ቤት ያለው ቅኔ ነው። ሚበዙ ማለት የስላሴ ምስጢር ምንኛ ይበዛ ማለት ነው። ዋዜማ በተራ ለመምህሩ ተገለጸለት። ይህም የሰርክ መስዋዕት በሰርክ የሚደረግ መስዋዕት ማለት ነው። ዋዜማ አምስት ቤት አለው። ስላሴ ለንጉሱ ተገለጸለት። ይህም በቸርነት በሶስተኛ ስላሴ ደረሰኝ ማለት ነው። ዘይዜ ለመምህሩ ተገለጸለት። ይህም የዛሬ ነገር ምን ያምር ማለት ነው። መወድስ ለንጉሱ ደረሰው። ይኸውም የእሁድ ምስጋና ነው። አሰረ ክህነት ላለው ለመምህሩ ክብር ይእቲና ጣነ ሞገር ተገለጸለት። አሰረ ክህነት የሌለው አይናገረውምና ድጓን መሪውም ተመሪውም ይጮሁበታል። ይህም ዕጣነ ሞገርን መሪ የተናገረ ተመሪ ብቻ ይጮኸዋል። ዕጣነ ሞገር ቅኔ አድራጊው ለተመሪው መናገሩ ክብረ ፍጥረተ መላእክትን፣ ሞተ ሰማይታትን፣ ሞተ ጻድቃንን፣ ሞተ ክርስቶስን ለራሱ አውቆ ለሰው ማስረዳቱ ነው። ይኸውም አንድ ሰው ሲሞት ለዘመዱ እንደሚያረዱት ሲሆን ተመሪው መጮሁ የተረጁ ወይም ያልቃሽ ምሳሌ ነው። ክብሪቲ ቅኔውን የሚያደርገው በድርገት ጊዜ ራሱ መጮሁ ሞተ ክርስቶስን ራሱ አስቦ ማልቀሱ ነው። ክብሪቲ ያለሞተ ወልደ እግዚአብሔር በዕለተ ዓርብ በክርስቶስ መስቀል ምክንያት የተፈጸሙትን ታምራት ብቻ በምስጢር ያወሳል እንጂ ሌላ አይገባም። በሌሎቹ የቅኔ አገባቦች ግን በዕለቱ የዋለውን ሰማዕት፣ ጻድቅ ወይም ወንጌላዊ ስራ መግለጫ ነው። ክብሪቲውን ካህኑ ሲጨርስ ሃሌሉያ ማለቱ ሎቱ ስብሐት ሲል ነው። ክብሪቲ ካህኑ የያዘው ስልጣን ሲሆን የዕጣነ ሞገሩ ማሳረጊያ ነው። ስለ ቅኔ ስንኝ ወይም ቤትና ምሳሌዎቻቸው ጉባኤ ቃና መጀመሪያ ነው። ሁለት ቤት መሆኑ የመራዊና የመራት የመለኮትንና የትስብእት ምሳሌ ነው። ዘአምላኬ ሶስት ቤት ነው። ይኸውም የሶስትነቱ አንድ ስብሐተ ነግህ መመራቱ የእግዚአብሔር የአንድነቱ ምሳሌ ነው። ሚበዙ ሶስት ቤት መሆኑ በሶስት ምዕራፍ የመድረሱ ሲሆን ሁለት ሀረግ መኖሩ በተሳለኝ የመደረሱ ምሳሌ ነው። ዋዜማ አምስት ቤት ነው። ይህም በአምስት ቤት መወሰኑ አንደኛ በዘንዜከር ካህና ጸሎት የሚያዘክሩበት አስርቆት ነው። ሁለተኛ በአንቀጸ ብርሃን፣ ሶስተኛ በቅዱስ፣ አራተኛ በድጓው፣ አምስተኛ በእግዚአብሔር ነግሠ ልክ የመደረሱ ምሳሌ ነው። ስላሴ ቅኔ ስድስት ቤት መሆኑ በይትባረክ የመድረሱ ምሳሌ ነው። ስላሴም መባሉ በሶስቱ መደረጉ ነው።
ስላሴም መባሉ በሶስቱ መደረጉ ነው። አንደኛ በዋዜማ፣ ሁለተኛ በሰባተ ነግ፣ ሶስተኛ በአርያም የመደረሱ ምሳሌ ነው። ዘይዚ አምስት ቤት መሆኑ የአምስቱ አዕማደ ምስጢር ምሳሌ ነው። መወድ ስምንት ቤት ሲሆን ስምንት መሆኑም አንደኛ መዝሙር በዕለተ ሰንበት ካህናት የሚያቀርቡት ነው። ሁለተኛ አምላኬ፣ ሶስተኛ ሚበዙ፣ አራተኛ ቃልያ፣ አምስተኛ ጸኒሃ፣ ስድስተኛ ብፁዕ ዘይሌቡ፣ ሰባተኛ ከማያፈቅር፣ ስምንተኛ ፍትሐሊተ በእነዚህ የማህሌ ዜማዎች የመደረሱ ምሳሌ ነው። እነዚህ ከዳዊት መዝሙር የተውጣጡ በጣዕመ ዜና ካህናት በቤተ ክርስቲያን የሚያቀርቧቸው ናቸው። ሁለት ዕጣነ ሞገር፣ ሁለት ክብሪት ያለ ይኸውም እዝል በሚቀደስበት ጊዜ እዝል፣ ግዕዝ በሚቀደስበት ጊዜ ግዕዝ ይሆናሉ። ዕጣነ ሞገር እዝሉ 11 ቤት ሲሆን ግዕዙ 7 ቤት በድምሩ 18 ይሆናል። እዝል ክብሪት 4 ቤት ግዕዙም 4 በድምሩ 8 ይሆናል። 18ቱ ዕጣነ ሞገርና 18ቱ ዕጣነ ሞገርና 4 ስንኝ ወይም ቤት ክብሪቲ 22 ይሆናሉ። የ22ቱ ስነ ፍጥረት ምሳሌ ነው። እንዲህ ያለውን የመንፈስ ቅዱስ ስጦታ የሆነውን ምስጢር ሰምረ አብ ለልሂብ ለኤልያብ፣ ኤልያብ ለተዋነይ እና ለድድቅ ወልደ ማርያም አስተምሯቸዋል። ከዚህ ሲደርስ በሀገራችን ግራኝ በዚህ ዘመን ነገሰ። በቤተክርስቲያን መጥፋትና በሊቃውንት እልቂት ሀገራችን ስትቸገር ድድቅ ወልደ ማርያም ወደ ጨረቃ ዳውንት ተሰደደ። ተዋናይ ደቀ እስጢፋ ወደ ጣና ውስጥ ተሰደደ። ተዋናይ ከሰው ተለይቶ ነበርና ቅኔውን ይዞት አገባቡን አጥፍቶ ወጣ። የጎንጅ ቅኔ ዛሬ አገባቡ ማነሱና አርባ ቅምር አለመኖሩ ለዚህ ነው ይላሉ ሊቃውንት። ድድቅ ወልደ ማርያም ግን ከሰው አልተለዩምና አገባቡን ከነ አርባ ቅምሩ ይዘው እንደወጡ ሊቃውንት ይናገራሉ። በዚህም በጨረቃ ዳውንት ድድቅ አልፈዋል። በስደቱ ጊዜ የድድቅ ጉባኤ ሰፍቶም ስለነበር በኋላም ሰባት አዋጅ፣ ሰባት እርባ፣ ሰባት አገባብ ተናግረዋል። ድድቅ ለልዕልና ወልደ ማርያም፣ ልዕልና ወልደ ማርያም ለማዕበል ወልደ ሕይወት፣ ማዕበል ለጌቴ ገሞራ፣ ጌቴ ገሞራ ለግብረ ኢየሱስ፣ ግብረ ኢየሱስ ለቡሩኬ፣ ቡሩኬ ለመራዊ ያስተማሩ። እንዲህ እያለ አሁን ካለንበት ዘመን ደረሰ። ይህንን የቅኔ መንገድና ታሪካዊ አመጣት በዚህ ዘመን ያለውን ለቅኔ ፍቅር የሚያሰጥና ትኩረት እንድንሰጥ የሚገፋፋ ስለሆነ ቅኑ የመንፈስ የሆነውን ይህን ምስጢር ሁላችን የማወቅ መንፈስ እንዳይነሳን ይገፋፋል።